በጸሎት እንሆንና እንግዲህ ከዛሬ ጀምሮ ለኔክስት 3 ሳምንታት የአድቬንት ወይም ደግሞ የገናን በዓል ምክንያት አድርገን ተያያዥነት ያላቸው የጌታን ልደት የጌታን መወለድ በመጠባበቅ ውስጥ ሆነን እንድናስባቸው የሚያስፈልጉ ቶፒኮችን እናነሳለን። እኔ ጥበብና ተስፍሽ የተለያዩ ርዕሶችን ግን ከዚሁ ከትልቁ ከእግዚአብሔር የማዳን ስራ ጋር ከመቤዠት ስራ ጋር ከጌታ ኢየሱስ ክርስቶስ ውልደት ጋር ያለን ነገር እንወያያለን። ስለዚህ የመጀመሪያውን ሳምንት ከኔ ጋር ስንወያይ ዋና የምንነጋገርበት ርዕስ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ እስከ ምዕራፉ መጨረሻ እስከ 20 እስከ 31 ድረስ የሚሄድ ነው። ወደዛ ማንበብ ክፍል ከመሄዳችን በፊት አንዳንድ ነገሮች እንበል። ኮመን የሚታወቁ ነገሮች ናቸው፣ ግን አገን እነዚህ ነገሮች መልሰን መላልሰን ማሰብ ስላለብን ማለት ነው። ስለዚህ በዚህ ወር ታሪካችንን እንዲሁም የሰው ልጆችን ሁሉ ታሪክ ከሚወስኑ ኩነቶች መካከል አንዱ የሆነው የአዳምና የሔዋን በኤደን በአትክልት ስፍራ የደረሰባቸው ሽንፈትና ውድቀት መሆኑ ይታወቃል። ስለ ውልደቱ ስናስብ ለዘመናት የነበረና አሁንም ድረስ ውጤቱን የምናየው ይህ የውድቀት ታሪክ በፍጥረቱ ስላመጣው ህመም፣ ጥፋትና ስቃይ ሳናነሳ ማለፍ አንችልም ማለት አሁንም ባለንበት ትውልድ እያስመዘገብነው ካለ ሂዩማን ፕሮግረስ የተነሳ ማንኛውም ሰው ለሚገጥመው ችግር ሁሉ ራሱ መፍትሄውን ያገኛል የሚል አስተሳሰብ ሜንስትሪም ከሆነ ቆይቷል። የተሻለ ቴክኖሎጂ፣ የተሻለ ስርዓት፣ የተሻለ ስነ ልቦና እነዚህን ነገሮች በማምጣት የሰው ልጅ የራሱን ችግር በራሱ ይቀርፋል የሚል እምነት ዲፎልት እየሆነ መጥቷል። እርግጥ ነው ሰው እግዚአብሔር የሰጠውን ጥበብ በመጠቀም ከትናንት ይልቅ ዛሬ ላይ ህይወትን ያሻሻሉ ያራዘሙ ብዙ ግኝቶችና ፈጠራዎች እንዳሉ መካድ አንችልም። ነገር ግን አርስተ ዜናዎቻችን አሁንም አልተቀየሩም። ከጊዜ ወደ ጊዜ ዓለም እያደገች በሄደች ቁጥር አመፅም በዛው መጠን ሲሰለጥን ሲበዛና ሲከፋ እንሰማለን። የስቃይ የስብራትና የክፋት ዜና አሁንም አልተቋረጠም። በቴክኖሎጂ ምጥቀቱ ልክ አንዱ ሌላው ላይ የሚያደርሰው በደል መከራና ግፍ በዛው ልክ ደግሞ ከፍ ብሎ የምናይበት ዘመን ላይ እንገናኛለን። ከግለሰብ እስከ ቡድን፣ ከቡድን እስከ ሀገር፣ ሀገራች ተደራጅተው መንግስታት ድረስ ለዝርፊያ፣ ለግድያ፣ ለጭቆና፣ ለጦርነት፣ ለፖለቲካ ሴራ ልክ በዘመኑበት በዛው ልክ ክፋታቸውን መጨመሩን ለማወቅ አንድ የዜና ቻናል ከፍተን ትንሽ ደቂቃዎች ማየት በቂ ነው። ክፋት ከበፊት ይልቅ የረቀቀ የፈጠነና የዘመነ ሆኗል። እነዚህን የመሳሰሉ ብዙ ምሳሌዎች ማንሳት እንችላለን፣ ግን ዋናው ጭብጡ በሰው ልጅ አክሽንና በሰው ልጅ እውነተኛ ማንነት መካከል ያለው ክፍተት ያለው ገደል ከምንም ጊዜ በላይ እንደሰፋ እንድናስተውል ነው። ስለዚህ ገናን ወይም የጌታን ልደት በምናስብባቸው በሚቀጥሉት ሳምንታት ይህንን ኮንትራዲክሽን ይህንን ተቃርኖ በማንነትና በድርጊት መካከል ያለውን አት ዘ ባክ ኦፍ አወር ሄድ እንድንይዝ አስባለሁ። በተፈጥሯችን ሰዎች ስንባል አንድ በጣም የሚያስቸግረን ባህሪ ያለ አይደለ? ጥፋተኝነትን አለመቀበል፣ ብሌምን ሁልጊዜ ወደ ውጭ ማድረግ፣ ሌላው ላይ ማላከክ ኢዚ የሰው ልጅ ዲፎልት ነው። ስለዚህ ሰዎች እንደ ሰው ልጅ በምድር ላይ በፍጥረት ላይ የሚመጣውን ስቃይ ብሌም ማድረግ አብዛኛውን ጊዜ የሚዳዱት ተፈጥሮ ላይ ወይ ፖለቲካ ላይ ወይም ቴክኖሎጂ ላይ የመሳሰሉት ነገሮች ላይ ነው። ነገር ግን የሰው ልጅ መሰረታዊ ብልሽቱ መንፈሳዊ ነው። ከእግዚአብሔር ጋር ህብረት ለማድረግ ተፈጥሮ ነገር ግን የፈቃዱን ነፃነት በመጠቀም በእግዚአብሔር ትእዛዝ ላይ የማመፅ እርምጃን የወሰደበት ክስተት አሁን ላለንበት የውድቀት ታሪክ ዳርጎናል። እግዚአብሔር ሰውን በእጁ ስራ ላይ ሾሞት ገዢ የነበረ ቢሆንም ከውድቀት በኋላ ይሄው ሰው በዓለም ውስጥ በፍጥረት ውስጥ መከራና ስቃይ መግቢያ መንስኤ ሆኗል። ስለዚህ ገና ሲታሰብ መጀመር ያለበት ከሴሌብሬሽን ሳይሆን ከዳያግኖሲስ መሆን አለበት። የበሽታው ምንጭ መለየት አለበት። የዓለም መድኃኒት የሆነው የእግዚአብሔር ልጅ ወደዚች ምድር ሲመጣ ምን አይነት ዓለም ውስጥ መምጣቱን ማስተዋወስ አለብን። ራሱን ከውድቀት ማንሳት ያልቻለ ሰው ወደ ተባለ ፍጥረትና ራሷን ማደስ ወዳልቻለች በእርግማን ስር ወደ ነበረች ወደ ምድር ነው ጌታ ኢየሱስ የመጣው። ስለዚህ ለዛሬ ይሄንን የመበጀት ታሪክ ውስጥ እንደ መስኮት ሆኖ ሊያሳየን የሚችልን የመጽሐፍ ቅዱስ ቃል በሉቃስ 15 ላይ እናገኛለን። ጥበበየ ታነብልናለ 15 ከቁጥር 11 ጀምሮ እስከ 25 ድረስ።
እሺ አነባዋለሁኝ። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂትም ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚጠብቁት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረ። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሟተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም፣ ከሟተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱ ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም ከአንገቱ አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላ ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበረ ተገኝቷልም፣ ደስ ይበላችሁ ይላቸው ጀመረ። ታላቁ ልጅ በእርሻ ነበረ።
እዛ ድረስ ነው የፈለግት። ያ ታሪኩ ይቀጥላል። የታላቅ የሆንም ወንድም ዋናው ሀሳብ ምንድን ነው? ይሄ ጌታ ኢየሱስ ክርስቶስ በምሳሌ የተናገረበት ክፍል በጣም ፌመስ የሆነ ቦታ ነው። በብዙዎች ዘንድ በብዙዎች ደራሲያን፣ ሰዓሊዎች፣ አስተማሪዎች ኢንስፓይሬሽን የሆነ የመጽሐፍ ቅዱስ ክፍል ነው። ይህ ስፍራ ምህረትን፣ ይቅርባይነትን፣ አባካኝነትን፣ ንስሐን፣ መመለስን የምንማርበት ክፍል ነው። ከዚህ ባለፈ ግን ለዛሬ እንድንወያይ ያሰብኩት በአጠቃላይ የሰው ልጆችን ውድቀት በምሳሌ ሊያስረዳን የሚችል ክፍል መሆኑንና ወደኋላ ወደ ጅማሮ የሚወስደን ስነ መለኮታዊ ይዘት ያለው ታሪክ እንደሆነም ጭምር እንድናየው ነው። የጠፋው ልጅ ታሪክ በዘፍጥረት ምዕራፍ 3 የተመዘገበውን የመጀመሪያዎቹን ሰዎች ውድቀት፣ የአዳምና ሔዋን ማለት ነው፣ የእነሱን ውድቀት የሚያሳይ ተመሳሳይነት ናሬቲቭ አለው። ልጁ አዳምን የሄደበት ሩቅ አገር ከኤደን ገነት አትክልት ስፍራ መውጣትን፣ የጠፋው ልጅ አባት ደግሞ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ የወደደውን እግዚአብሔር አምላክን ኮምፔር የሚያደርግ ወይም ደግሞ የሚያመለክት ድንቅ የሆነ ስፍራ ነው። ቁጥር 11 ላይ እንዲህ የሚል ሀሳብ አለ። አንድ ሰው ሁለት ልጆች ነበሩት። ከእርሱም ታናሹ ልጅ አባቱን አባት ሆይ ከሀብትህ ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈለ። ብዙ ቀንም ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅሎ ወደ ሩቅ አገር ሄደ። በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ አጠቃላይ የኃጢአትን ትርጉም በምሳሌ ሲያስረዳ እንመለከታለን። ይህ ታናሽ ልጅ ከአባቱ ኅብረት ይልቅ የአባቱን ሀብትና ስጦታ ሲያስቀድም እናገኘዋለን። ልክ በዘፍጥረት አዳምና ሔዋን በፈጠራቸው አምላክ ላይ በሚያምፁበት ጊዜ ተመሳሳይ የሆነ ከእግዚአብሔር ውጭ አውቶኖመስ መሆንን፣ ራስ ገዝ መሆንን ፍላጎት ሲያሳዩና አክሽን ሲወስዱ እናያለን። አዳምና ሔዋን በእግዚአብሔር ፍጥረት ላይ የእግዚአብሔር ወኪል ወይም የእግዚአብሔር እንደራሴ ሆነው እንዲገዙ በተሾሙበት በዛ ቤተ መንግስት የእግዚአብሔር አምላክ መገኘት ደግሞ ስለነበረበት የቤተ መቅደስ ወይም ቴምፕል ምሳሌ በነበረው በአትክልት ስፍራ ነበር የሚኖሩት። እግዚአብሔር ሲነግራቸው መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ የሚለው ትእዛዝ ኪዳናዊ የሆነ ለሰው ልጆች የተሰጠ ነገር ግን በመግባር በድርጊት የሚገለጥ ምርጫም ጭምር ነበር። አዳም ከዚህ ዛፍ የመብላትም ሆነ ያለመብላት ምርጫ ነበረው፣ ነጻነት ነበረው። እንዲሁም ለአዳም የበለጠው ጥበብ የሚሆን የነበረው ከዛፉ ፍሬ እንዳይበላ ያዘዘውን በእግዚአብሔር ጥበብ ላይ በመመካትና በመታዘዝ መኖር ነበር። ነገር ግን በእግዚአብሔር ከመታመን ይልቅ በገዛ ፈቃዱና ነጻነቱ በእግዚአብሔር ላይ የራሱን ትእዛዝ በማስተላለፍ እግዚአብሔር ላይ አመጸ። ልክ ተመሳሳይ ሐሳብ በሕዝቅኤል 28 ላይ እናገኛለን አይደለ? ያ የጢሮሱ ገዢ ከእግዚአብሔር ተራራ ላይ የተጣለበት ምክንያት በገዛ ጥበቡ ምን አረገ ይላል? ልቡን አሳበጠ። እኔ አምላክ ነኝ አለ። ስለዚህ በእግዚአብሔር ላይ አመጸ። በዛ ጊዜ የተጣለው ያ ክፉ ነበር በሔዋን ጆሮ ውስጥ የአመጽን ሐሳብ ሹክ ያላት። የእባቡ አታላይ ድምፅ በሔዋን ውስጥ የእግዚአብሔርን ኪዳን እንድትጠራጠር እና ሰምሃው እግዚአብሔር ወደ መለኮትነት የሚያደርጉትን ጉዞ እንደሰወረባቸው እንዲያምኑ አደረጋቸው። ከዛም ባለፈ በዛ ሳፍሬ ውስጥ የሆነ ምትሃታዊ ኃይል እንዳለ እንዲያምኑ ውሸትን ዋሻቸው። አዳምና ሔዋንም ራሳቸውን ከእግዚአብሔር ሕግ ውጪ የበላይ በማድረግ ከእርሱ ጥገኝነት ተላቀው መልካምና ክፉ ምን ማለት እንደሆነ በራሳቸው ወደሚወስኑበት ነጻነት መጡ። ይሄ ታላቁ አመጽ ኪዳንን ከማፍረስ ባለፈ ከእግዚአብሔር ጋር የነበራቸውን ህብረት በጠሰው። ታናሹ ልጅም ሀብቴን ድርሻዬን አካፍለኝ ሲል ተመሳሳይ ከህብረት የመነጠል ታሪክ ጭምር ነው። ጌታ ኢየሱስ ክርስቶስ ይህንን ምሳሌ ወደ ተናገረበት ዘመን ኮንቴክስት እንሂድ። ምን አይነት ማህበረሰብ ነበር ብለን ስናስብ በነበሩት በአይሁዶች ዘንድ በባህላቸውና በወጋቸው አንድ ልጅ ንብረትን የሚካፈለው አባት ከሞተ በኋላ ነበር። በዛ ዘመን ደግሞ ከፍተኛ ንብረት የሚባለው መሬት፣ የእርሻ መሬት ሲሆን ከዛ ቀጥሎ ደግሞ እንስሳት ናቸው። ስለዚህ የልጅየው አባቱ በህይወት እያለ ንብረትን መካፈሉ፣ በተለይ ደግሞ ምናልባት የእርሻ መሬት ተሽጦ ምሳሌ ውስጥ ማለት ነው፣ አባትየው ሀብቱን ማጣቱ ለቤተሰቡ በዛ በሚኖርበት ቄ በዛ በሚኖርበት መንደር ለአባትየው ነውርን ማምጣት ነው። ከዚህ በተጨማሪ በተለምዶ በአይሁዶች ታሪክ የመጨረሻ ልጆች ወላጆች እድሜያቸው በገፋ ጊዜ ከወላጅ ጎን አብሮ በመኖር በእድሜ መጨረሻቸው ላይ እንዲንከባከቧቸውና እንዲጦራቸው ይጠበቃል። ይሄ ልጅ ግን በአባቱ ላይ ያጠፋው በደል ሁለት እጥፍ ሆነ ማለት ነው። አንደኛ ነውርን በቤተሰቡ ላይ አምጥቷል። ከዛ ደግሞ ኃላፊነቱን ጥሎ ሲኮበልል እናገኘዋለን። የመገኘቱ ምንጭ የሆነውን አባቱን ጥሎ በገዛ ፈቃዱ ነፃነቱን አወጀ። ኦገስቲን የተባለ በአምስተኛ ክፍለ ዘመን የነበረ የቤተ ክርስቲያን አባት የእግዚአብሔር ከተማ ወይም ሲቲ ኦፍ ጋድ የሚባል መጽሐፉ ላይ አንድ ሀሳብን ያጋራል። በላቲን ኦርዶ አሞሪስ ወይም ኦርደርድ ላቭ ወይም ወደኛ ስናመጣው የፍቅር ተዋረድ የሚል ሀሳብን ሲያብራራ እንደዚህ ይላል። ትክክለኛ የፍቅር ተዋረድ ከሁሉ አብልጦ እግዚአብሔርን መውደድ፣ ከዚያ ቀጥሎ ባልንጀራን መውደድ፣ ከዛም ፍጥረትን በየደረጃው መውደድ ነው ይለናል። ኃጢአት ሲል ኦገስቲን ይቀጥላል፣ ኃጢአት ሕግና ትእዛዝን ከመጣስ ባለፈ በዋናኝነት ይህንን የፍቅር ተዋረድ ማዛባት ነው ይለናል። የኃጢአት ፓቶሎጂም ተመሳሳይ ነው። አቅጣጫው የዞረ ወደ ራስ ወደ ውስጥ የተቆለመመ የፍቅር ኮምፓስ፣ ራስ ወዳድነት፣ ወደ ውጭ ወደ እግዚአብሔር ከመዘርጋት ወደ ባልንጀራ ከመድረስ ይልቅ የራስን ደስታ፣ የራስን ዋስትና፣ የራስን ኢጎ ዋና የግራቪቲ ሴንተር፣ የስበቱ ማዕከል ማድረግ ኃጢአት ይባላል። የዚህ ኮምፓስ አቅጣጫ መሳት ነው ምድራችን ላይ የምናየውን የሞራል ኪሳራ ዋነኛ ምክንያት የሆነው። የኃጢአትን ሁሉ ክር በምንጎትትበት ጊዜ ወይም ትሬስ በምናደርግበት ጊዜ ሄዶ ራስ ወዳድነት ጋር ሲደርስ እናገኘዋለን። በጠፋው ልጅም በአዳምም እንዲሁም በወደቀው ዓለም ታሪክ ውስጥ የምናየው ይህን ተመሳሳይ ፓተርን ነው። የጥፋት መንገዶች ሁሉ መጽሐፍ ቅዱስ የሚያሳየን ምንጫቸው የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ መመካት የተባለው የራስ ወዳድነት አደባባይ ነው። ጌታ ኢየሱስ በቁጥር 13 ሲቀጥል ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ የት ሄደ ይለናል? ወደ ሩቅ ሀገር ሄደ ይለናል። ታናሹ ልጅ ድርሻውን ከተቀበለ በኋላ ጊዜ አላጠፋ። ምሽጦ ተሸጠ፣ ወደ ገንዘብ የሚቀየረው ተቀየረ። ከዛም በፍጥነት ካባቱ ፈቃድ፣ ካባቱ ህብረት፣ ካባቱ መገኘት ወደ የራሱን ፈቃድ ያለ ከልካይ ወደሚለማመድበት ወደ ሩቅ ሀገር ሄደ ይለናል። የሄደበት ሀገር ርቀት በመሳሌ ውስጥ ምን ያህል ኪሎ ሜትር ምን ያህል ማይል እንደሆነ አልተጠቀሰም። መጠቀሱም ማስፈልጊ አይመስለኝም። ነገር ግን ጌታ ኢየሱስ ክርስቶስ ያስተላልፍ የፈለገው መልእክት ይወደው የነበረው አባቱን በመተው በራሱ መልካምና ክፉን ወደ መወሰን የልቡን መሻት ያለከልካይ ወደሚለማመድበት ስፍራ እንደሄደ ነው። ዘፍጥረት 3 ላይ እግዚአብሔር አምላክ በአትክልት ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው ከእግዚአብሔር አምላክ ፊት ምን አሉ? በዛፎች መካከል ተሸሸጉ ይለናል። ይህ ተመሳሳይ ሐሳብ ዘፍጥረት ምዕራፍ 4 ላይ የአዳም ልጅ የሆነው ቃየን በጭካኔ ወንድሙን ከገደለው በኋላ ታሪኩን ስታነቡት ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ እንዲህ የሚል ቃል አለ። ቃየንም ከእግዚአብሔር ፊት ወጥቶ ሄደ። እስራኤላውያን በበደላቸው ምክንያት በግዞት በባቢሎን በወንዝ ዳር ሆነው ሲያለቅሱ በዛች በሩቅ አገር ተቀምጠው ነበር። ሩቅ አገር ጂኦግራፊክ ሎኬሽን ስፍራ ሳይሆን ከእግዚአብሔር ፊት፣ ከእግዚአብሔር ህብረት፣ ከእግዚአብሔር መገኘት የመለየት ምሳሌ ነው። መጽሐፍ ቅዱስ ይህንን የሰዎች ተደጋጋሚ ፓተርን በሚመስል መልኩ እስራኤላውያኖችን እንደ ምሳሌ ያቀርባቸዋል። ብሉይ ኪዳንን ስናጠና እግዚአብሔር ለእነዚህ ህዝቦች የሚያስፈልጋቸውን ይሰጣቸዋል። ከዛም እነዚህ ህዝቦች የሚያስፈልጋቸው አልበቃንም ብለው ሲያጉረመርሙ እንሰማለን። ከዛ እግዚአብሔር ላይ ያመጻሉ። ቀጥሎ ደግሞ ለአመጻቸው ውጤት ወደሆነው ወደ ግዞት ወደ ሩቅ ሀገር ሲሰደዱ እናያለን። በዛም ሩቅ ሀገር ደግሞ ለቅሶ፣ ባዶነትና ሀዘን ሲያጋጥማቸው ይታያል። ይህ ልጅ ያለውን ሁሉ ከጨረሰ በኋላ በዚያ ሀገር ሁሉ ጽኑ ረሃብ እንደሆነ ይቸግረውም ጀመር ይላል ሉቃስ ሲቀጥል። የወደቀው ዓለም በውስጧ ለሚኖሩት የእፎይታ እና የእረፍት ስፍራ ሳትሆን የስጋትና የስቃይ ምንጭ ናት። ከአዳም ቀጥሎ የመጡት ትውልዶች በሙሉ የውድቀቱ ውጤት የሆነው ዕዳና ገፈት ቀማሾች ነን። የጌታ ኢየሱስ ምሳሌ ውስጥ በዛ ምድር ረሃብ መነሳቱን መጥቀሱ እንዲሁ ታሪኩን ለማጣፈጥ እንዳጋጣሚ የተናገረው ነገር ሳይሆን ድርቁና ረሃቡ በልጁ ውስጥ የነበረውን ውድቀት የሚገልጽ ውጫዊ ምልክት መሆኑን ለማስገንዘብ ነው። በአዳም በተሳሳተ ምርጫ ምክንያት ፍጥረት ሁሉ በምጥ ጊዜ እንዳለ ሰቃይ በመቃተት ላይ እንደሚገኝ ጳውሎስ በሮሜ መልእክቱ ይናገራል። ረሃብ ሁሉ ከኤደን ገነት የተላለፈውን የእግዚአብሔርን ፍርድ፣ የእግዚአብሔርን እርግማን የሚያስተጋባ የሲቃ ድምፅ ነው። እግዚአብሔር አዳምን በዘፍጥረት እንዲህ አለው፣ ከአንተ የተነሳ ምድር የተረገመች ትሁን፣ በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ፣ ምድርም እሾህና አሜኬላ ታበቅልብሃለች። የአዳም ልብ ለእግዚአብሔር መታዘዝ ስላቋረጠ መሬትም ፍሬዋን መስጠት አቋረጠች። ወገኖች፣ የኃጢአት ማስታወቂያ ቢልቦርድ ሁል ጊዜ ነፃነትን ፕሮሚስ ያደርጋል። ድርሻህን ውሰድ፣ ራስህን ፈልግ፣ እንዳሻህ ወደምትሆንበት ወደ ሩቅ ሀገር ኮብልል፣ ተለይ፣ የልብህን ምኞት ሁሉ ፈጽም ብሎ ይናገራል። እውነታው ግን በዛ በሩቅ ሀገር ረሃብ፣ ባዶነት፣ ተስፋ ቢስነት ነው ትሩፋቱ። የጠፋው ልጅ መብል ብቻ ሳይሆን የቸገረው የነፍስ ባዶነት፣ የመንፈስ ረሃብም ነበር ያሰቃየው። በመቀጠል በቁጥር 16 ያለው ሀሳብ በተለይ በዛ ዘመን ይሰሙ የነበሩት አይሁዳውያኖችን እጅግ ልብ የሚሰብርና የሚያሳፍር ታሪክም ነው። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ እንዲያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም ይላል። ተዳበለ የምንለው ቃል ይሄ አሁን ባለንበት ዘመን እንደ ሩሜት ማለት አይደለም። የቃሉ ዋና ጽንሰ ሐሳብ deep submission ወይም ደግሞ ፍጹም መገዛትን የሚገልጽ የባርነት ቃል ነው። ከከበረ ቤተሰብ የወጣው ልጅ የአንድ አህዛብ አገልጋይ ወይም ባሪያ ሆነ ሚለውን ምናልባት እነዚህ አይሁዳውያን ሲሰሙት የራሳቸው የእስራኤል የግዞት ታሪክ የሚያስታውስ ይመስለኛል። ባለመታዘዛቸው ምክንያት በነበሩበት ጊዜ ለአህዛብ ለሮማውያኖች ባሪያ ሆኖ ተገዢ መሆናቸውን የሚያሳስባቸው ቃል ነው። ከዚያም ባለፈ በዘሌዋውያንና በዘዳግም እግዚአብሔር ህዝቡን እንዳይበሉ ንጹህ ካልሆኑ እንስሳቶች መካከል አንደኛው እሪያ ወይም አሳማ ነው። የዚህ አሳማ ጠባቂ መሆን ለአንድ አይሁዳዊ ትልቅ ውርደት ነው። ይባስ ብሎ የእሪያዎች መኖ የሆነውን አሰር የሚባል እሾሃማ የሚዋጋ ለሰዎች ያልተገባን ምግብ እንኳን ሊበላ ይመኝ ነበር ሲል ጥልቅ የሆነ ሐዘንን በልባቸው ይጭራል። በእኛ ውስጥም ሊጭር ይገባል። ለንግስናና ለክብር የተፈጠረው የውርደት የመጨረሻው ጥግ ላይ ተገኘ። ከአባቱ ጋር ለህብረት የተፈጠረው ልጅ ተነጥሎ ብቻውን ቀረ። ፍጥረትን እንዲያስተዳድር የታላቁ የእግዚአብሔር እንደራሴ ሆኖ የተሾመው ለሌላ ጌታ ባሪያ ሆነ። በአምላኩ ፊት ገበታን መቋደስ የሚገባው ልጅ የእሪያን አሳር እንኳን ማግኘት ተሳነው። የዚህ ልጅ ታሪክ የሁላችንም ታሪክ ነው። በቁጥር 17 ግን ተስፋ የሚሰጥ ነገር እናያለን። ልጁም ወደ ልቡ ተመልሶ የሚል ቃል እናገኛለን። ልብ በገዛ ጊዜ ወይም በእንግሊዘኛው he came to himself ይላል። አዳም ከወድቀቱ በኋላ ያጣው ያትክልት ስፍራውን ብቻ አይደለም፣ አይደንቲቲውን ማንነቱንም አጥቶ ነበር። የሰው ማንነት ወይም የአዳም ማንነት ስፔሲፊክሊ የተመሰረተው በአራት ሁኔታዎች ላይ ነው። አንደኛው ከእግዚአብሔር ጋር ባለው ህብረት የአባትና የልጅ ሪሌሽንሺፕ፣ ሁለተኛ በስራ ድርሻው የእግዚአብሔር ቫይስ ሬጀንት ወይም የእግዚአብሔር እንደራሴ መሆኑ፣ ሶስተኛው ይኖርበት የነበረው ስፍራ ቅድም እንዳልነው የእግዚአብሔር መንግስትና የእግዚአብሔር መገኘት የነበረበት የመቅደሱ ተምሳሌት የሆነው ያትክልት ስፍራ ላይ መኖሩ፣ አራተኛ ደግሞ በህይወት አቅጣጫው አዳም እግዚአብሔር ሲፈጥረው ለአዳም የነበረው ሐሳብ አዳምን ወደ ክብር ማምጣት ነበር፣ እግዚአብሔርን ወደ መምሰል እንዲመጣ ነበር። በውድቀት ምክንያት ግን ሪቨርስ ተደርጎ ወደ መበስበስ ወደ ሞት ሲሄድ እናያለን። ስለዚህ ከውድቀት የተነሳ ይህን ማንነት አጣ። ልክ የጠፋው ልጅ ማንነቱ እንደተዛባበት አይነት ማለት ነው። አንላይክ አዳም ግን በዚህ ስፍራ ላይ የጠፋው ልጅ ወደ ራሱ ሲመለስ የንስሐ ፕሮሰስን ሲጀምር እናገኘዋለን። እውነተኛ ንስሐ ውጫዊ ሳይሆን መተላለፍን በመጸጸት ትክክለኛ ማንነትን መልሶ ማግኘት ማለት ነው። ልቡ ሲበራለት ኡነተኛ ማንነቱ የአባቱ ማንነት የሃገሩ ስፍራ የት እንደሆነ መገንዘብ ጀመረ። ከዛም ሲቀጥል በቁጥር 20 ላይ ስለዚህም ተነስተ ወደ አባቱ ሄደ፣ ነገር ግን ይላል ገና ሩቅ ሳለ አባቱ አይቶ ራራለት፣ ወደ እርሱም እየረጠው ሄዶ አቀፈው ይላል። የዚህን ሩህሩህ አባት ደግነት በይበልጥ እንድንረዳ አሁንም መልሰን ወደ እነዚህ አይሁዶች ባህልና ታሪክ መሄድ አለብን ብያስባለሁ። ይሄ ኦነር እና ሼም ዳይናሚክስ በጣም በሰፈነበት በመጀመሪያው ክፍለ ዘመን የአባትየው ድርጊት ለአይሁድ ባለጠጎች ወይም ለአይሁድ በእድሜ ለገፉ ሰዎች ያልተለመዱ ነገሮች ነበሩ እና አራት ከተለመደው ነገር ወጣ ያለ ነገር የአባትየው ድርጊት ብናይ የዚህን አባት ርህራሄና ምህረት በይበልጥ እንረዳለን ብያስባለሁ። የመጀመሪያው የአባትየው ወደ ልጅ መሮጥ ነው። በጥንታዊ የመካከለኛው ምስራቅ ባህል መሰረት አንድ እድሜው የጠና ሰው ህዝብ በተሰበሰበበት ፊት ቢሮጥ እንደ ነውር ነበር የሚቆጠረው። በተለይ በዛ ዘመን የሚለብሱት ረጃጅም ቀሚስ ስለነበረ ለመሮጥ ያንን መሰብሰብ አለባቸው። ስለዚህ እግራቸው ቁርጭምጭሚታቸው ኤክስፖዝድ መሆኑ ከክብር የሚያጎላቸው ነገር ነበር። የታሪክ ጸሐፊው ግን ይህን አስመልክቶ ሲናገረን ምናልባት የዚህን አባት ሩጫ ያዩ ሰዎች ይላሉ ደንግጠው እንዴ ጋሼ ምን ነካቸው እንደምንለው አይነት የመደነቅና የመገረም ስሜት ውስጥ እንደሚከታቸው ኤክስፔክት ይደረጋል። ምክንያቱም የተለመደ ነገር አይደለም። ሁለተኛው ሐሳብ የእርቅን ሂደት ልጅየው ንስሐ ከመጀመሩ በፊት አባትየው ጀምሮታል። በተለምዶ ጥፋተኛ የሆነው በደለኛው ፐብሊክሊ በይፋ ጥፋቱን ተናዞ ከጨረሰ በኋላ ነበር የይቅርታው ፕሮሰስ መጀመር የነበረበት። ይህሩሩ አባት ግን የልጅን ንግግር እንኳን አቋርጦ ሲስመውና ወደ ነበረ ክብሩ ሲመለሰው ያልተለመደ ድርጊት ነው። ሶስተኛ ሐሳብ በጥንታውያን አይሁዳውያን ዘንድ ኬዛዛ የሚባል ስርዓት ነበራቸው። እንደምታውቁት በጣም ኤትኖሴንትሪክ የሆነ ወይም በጎሳ የተደራጁ ነበሩ እስራኤላውያን። ስለዚህ ይሄ የክብርና የነውር ኮንሰፕት በጣም ዲፕ ነው፣ ከቤተሰብ ባለፈ ለጎሳውም ጭምር። ስለዚህ አንድ የነሱ ጎሳ አባል የነበረ ሰው ንብረቱንና ውርሱን በአህዛብ አገር ሄዶ አጥፍቶ ሲመለስ የጎሳው ውስጥ ያሉ ሰዎች የተመለሰውን ሰው ወደ መንደራቸው እንዳይገባ ባዶ ሸክላቃዎች ይዘው ይወጣሉ። ባዶ ሸክላቃዎች ከዛም በሰውየው ፊት ከመንደር ውጪ ሆነው በፊቱ እየሰበሩ ከዚህ ወዲያ የኛ ወገን አይደለህም፣ እንደ ሞት እንቆጥራለን፣ እግዚአብሔር እንዲህ ያፍርስህ ይላሉ። ያንን ነገር በፊቱ ያፈርሳሉ። ከሰፈራቸው እንዳይገባም ለዘላለም ይቆርጡታል። የነገምረም ወይም የስነ መለኮት አስተማሪዎች ሲናገሩ አባትየው የሮጠበት አንዱ ምክንያት እነዚህ የሰፈር ሰዎች ቀድመው ሄደው ልጁን ለዘላለም ከመቅረጥ እንዲከለክሉት የፈየደው ዘዴ ነበር፣ ልጁን ፕሮቴክት የማድረግ። ለዛም ነው የመንጻት በኋላ አራተኛው ነጥብ እሱ ነው፣ የመንጻት ፕሮሰሱን ሳያደርግ አቀፈው፣ ወዲያው ቀለበትን፣ ወዲያው ጫማን፣ ወዲያም ልብስን አደረገለት የሚለው ሂዝ ኦልሬዲ አ ሜምበር እያላቸው ነው። አራተኛው ሐሳብ የጠፋው ልጅ በሩቅ አገር ከአህዛብ ጋር ንክኪ ነበረው አይደለ? እስራኤላውያኖች የአህዛብ ቤት እንኳን አይገቡም ነበር። ይሄ ልጅ ግን ደባል ነበር፣ ከደባልም አልፎ ባሪያ ነበር። ይባስ ብሎ ደግሞ እሪያ የተባለ የተረገመን እንስሳ የሚንከባከብ ከእሪያዎች ጋር የረከሰ ሰው ነበር። ስለዚህ እንደዚህ አይነት ሰው ወደ መንደሩ ከመቀላቀሉ በፊት የመንጻትን ፕሮሰስ ማድረግ ነበረበት። ያደግ አባት ግን የልጁን መርከስ በማቀፍ አብዞርቭ ሲያደርገው እናያለ። ወዲያው ክብሩን፣ ስልጣኑን፣ ልጅነቱን ሪስቶር ሲያደርግለት ወደ ቤትም አስገብቶ ምግብና መጠጥን በመስጠት በዓልን ሲያደርግለት ሪሌሽንሽፑን ሪስቶር ሲያደርግ ህብረቱን ሪስቶር ሲያደርግ እናያለ። የሰው ልጅ እግሮች ወደ ጥፋት ሲሮጡ አይቶ እግዚአብሔር አዘነልን፣ ወደ ሞትም ጥድፊያ መሄዳችንን አይቶ ግድ አለው ይላል ቅዱስ አትናቴዎስ። ስለዚህ የዚህ ሩህሩህ አባት ሩጫ ቃል ስጋ ሆነ የሚለው ምሳሌ ነው። በሩቅ አገር በረሃብ በባርነት ያሉ ልጆቹ ወደ ቤታቸው ለመመለስ ይሄ ምጡቁ እግዚአብሔር በሰማይና ምድር መካከል ወሰን የለውን ርቀት አቋርጦ በሰዎች መካከል ምን አለ አደረ ይለናል ጳውሎስ በፊልጵስዩስ ሲናገር። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም የሆነውን የመስቀል ሞት እንኳን የታዘዘ ሆነ ይለናል። በመጨረሻም ወገኖቼ የጌታን መወለድ በመናስብበት በእነዚህ ጥቂት ሳምንታት ውስጥ ልክ እንደዛ መልካም አባት አይኖቻችንን ወደ አድማስ ዋሻግረን እንድንመለከት ለምናችኋለሁ። ኢየሱስ መጥቷል፣ ኢየሱስ ተመልሶ ይመጣል። አባትየውም በመጨረሻ ላይ እንዲሚል ቃል አለው፣ ይሄ ልጅ ሞቶ ነበር አሁን ግን ምን ብሏል ሕያው ሆኗል፣ ጠፍቶ ነበር አሁን ግን ምን ብሏል ተገኝቷል። እግዚአብሔር የተመሰገነ ይሁን። ጸልያለሁ።